ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ አብራችሁን ስለምታመሹ በእጅጉ እናመሰግናለን። በመስተንግዶው ሀብታሙ ስዩም፣ በድምፅና ምስል ምህንድስናው ደግሞ ንጉሱ ታምሬ፣ አብረናችሁ እናመሻለን። ዛሬ ዘለግ ያለውን ጊዜያችንን የምንሰጠው በሰሜን አሜሪካ ከሚኖሩ ኢትዮጵያን ጋር የምናደርገው ውይይት ነው። የዛሬ እንግዳይን ከመሸጋገሪያው በኋላ አስታውቃችኋለሁ። በርከት ያሉ ትውልደ ኢትዮጵያውያን የኪነ ጥበብ ባለሙያዎች በሚኖሩባት አሜሪካ እኒህም ባለሙያዎች ለማስተሳሰር ያለመ ማህበር ከጥቂት ዓመታት በፊት ተመስርተዋል። ስሙም የኢትዮጵያውያን የጥበብ ማህበረሰብ በሰሜን አሜሪካ ይሰኛል። ዛሬ ምሽት ስለ ማህበሩ እስካሁን ጉዞ ብሎም የወደፊት ህልሞች ለማወቅ እንግዳ ጋብዘናል። እንግዳችን ወጣቷ ገጣሚ ዘመናዊ ዘሪሁን ናት። ነዋሪነቷን በሚኒሶታ ግዛት ያደረገችው ዘመናዊ የማህበሩ ሊቀመንበር ሁና በማገልገል ላይም ትገኛለች። ዘመናዊ እንግዳችን ለመሆን ስለፈቀድሽ በእጅጉ አመሰግናለሁ። እንደምን አድረሻል?
እግዚአብሔር ይመስገን። እንደምን አደራችሁ? ቪኦኤ
በጣም እናመሰግናለን። እንግዲህ ይህ ፕሮግራም በሚቀረጽበት ሰዓት አንቺ ባለሽበት ሚኒሶታ ግዛት ጠዋት ነው። በጠዋት ነው የቀሰቀስንሽ። አንዳንድ ጉዳዮችን እንነጋገራለን ብለን እናስባለን። በድጋሚ እያመሰገንኩኝ የኢትዮጵያውያን የጥበብ ማህበረሰብ በሰሜን አሜሪካ የዛሬ 3 ዓመት ገደማ ሲቋቋም ከመስራቾቹ መካከል አንዷ ነበርሽ። ወደኋላ መለስ እንበልና ማህበረሰቡን መመስረት ያስፈልገበት ምክንያቱ ምን እንደሆነ እስቲ አስታውሽን።
እሺ፣ በቅድሚያ እኔም እንግዳ አድርጋችሁ ስላቀረባችሁ ከልብ አመሰግናለሁ። ኢስናን አስታውሳችሁ አስባችሁ በዚህ ፕሮግራም በመቅረቡ እኔም ደስታ ይሰማኛል። የመጀመሪያ ጥያቄህን ለመመለስ አዎ፣ በ2019 ዓ.ም በዚህ ሀገር አቆጣጠር የተመሰረተ ዝግጅት እና ፕሮግራም ነው። ይህ ማህበር ሲመሰረት በሀሳብ ደረጃ የተለያዩ የስነ ጥበብ አፍቃሪዎችን የአርት ፍላጎት ያላቸውንና የተለያዩ አርቲስቶችን ይዞ የተነሳ እንዲሁም ደግሞ ወደፊት የተለያዩ ስራዎችን ለመስራት በዓላማ ይዞ የተነሳ ማህበር ነው። ይህ ማህበር ወደፊት በኢትዮጵያ ላሉ የጥበብ ስራዎችና አፍቃሪዎችን ድጋፍ ለማድረግ እንዲሁም እዚህ በተለያዩ ስቴቶች ካሉ የጥበብ ባለሙያዎች ጋር ሆኖ ጥበብ እንዲያድግ የበለጠ የኢትዮጵያን አርት የበለጠ እንዲሰፋ እንዲሁም ከተለያዩ ስቴቶች ባሉ የጥበብ አፍቃሪያንና አርቲስቶች ጋር ተገናኝቶ የተለያዩ ስራዎችን ለመስራት በሀሳብ ደረጃ ይዞ የተነሳ ማህበር ነው።
እንግዲህ ዘመናዊ አንቺን ጨምሮ በርከት ያሉ የስነ ጽሁፍ፣ የቲያትር፣ የፊልም ባለሙያዎች የሚኖሩበት ሀገር ነው ሰሜን አሜሪካ። የጥበብ ሰው ሀገሩን ሲለቅ ፈተናው ብዙ ነው ይባላል። በዚህ ሀገር የሚኖሩ የኢትዮጵያ የኪነ ጥበብ ሰዎች፣ ትውልደ ኢትዮጵያውያን የሚፈተኑባቸው ጉዳዮች ምንድን ናቸው? ከግል አጋጣሚሽና ከግል እይታሽ ልትነሽልን ትችያለሽ። የእናንተ ማህበረሰብስ ከፈተናዎቹ መካከል የተወሰኑትን በመቀነስ ረገድ ምን አይነት ሚና ነው ሊጫወት የሚችለው?
እውነት ነው። ጥሩ ጥያቄ ነው። ከአገር ስትወጣ በምንም የትኛውም አይነት ሙያ ላይ ስትሰራ ከነበረ የሚገጥምህ ተግዳሮት ይኖራል። በዚህ በጥበቡ ዙሪያ ደግሞ ስናስብ የተለያዩ የጥበብ ባለሙያዎች አገራቸውን ለቀው ሲወጡ እንደፈለጉት እንደ ቀድሞ እንደሚችሉት እንደሚሰማቸው ሊሰሩ የማይችሉበት አጋጣሚዎች አሉ። ለምሳሌ የሀገሩ ካልቸር፣ አየሩ፣ ሰዓቱ፣ ቋንቋው፣ የተለያዩ ተግዳሮቶች አሉ። በዛ ላይ ደግሞ እንደፈለግ እንደምትፈልገው በፈለግከው ልክ ባለሙያውን አታገኝም። ለምሳሌ የመድረክ ስራ ለመስራት ቢፈለግ የምትለማመድበት መድረክ ወይንም የምትፈልገውን የሰው ኃይል በዛ በመድረክ ስራ ችሎታ ያለውን እንደፈለክ አታገኝም። ያንን ለማድረግ ከየከተማው ወይንም በአካባቢው ያሉትን ሰዎች አሰልጥኖ ወይንም አስተምሮ ወደዛ መድረክ ስራ ለመግባት ብዙ እክሎች ይገጥመዋል። በዛ ላይ ያ የግል ስራ አይሆንም የተለያየ ለመኖር ብለህ የምትሰራቸው ስራዎች አሉ። ስለዚህ ይሄንን ስራ ደግሞ ለመስራት የግልህን ስራ ወይ ማቆም አለብህ ወይንም በቂ ገቢ ሊኖርህ ይገባል ከተለያየ ከተማ ለማምጣት ወይንም በአካባቢ ያሉትን ሰዎች ለማሰራት የግልን ስራ ትተህ ፉሊ እዚህ ላይ መስራት አለብህ። ያኛው የመጀመሪያው ይሆናል። ሌላው እንዳልኩ በአካባቢ ከሌለ የጥበብ አፍቃሪ ወይንም በጥበብ ስራ ያለ በአካባቢ ከሌለ ከሌላ ስቴት ፈልገህ ነው ያን ሰው የምታመጣው። ለዛ ደግሞ በቂ ፋይናንሻል ሊኖርህ ይገባል። እነዚህ ዋና ዋናዎቹ ጉዳዮች ናቸው። እና የኢስና መመስረት እንደዚህ በምታቃቸው ወይንም ጥበብን በሚያፈቅሩ ወይንም በሚችሉ ሰዎች የተመሰረተ ማህበር ስለሆነ የአንደኛ ለምትሰራው ስራ በቂ እውቀት ያለው ማህበረሰብ ወይንም ግሩፕ ይኖርሃል። ስታስብ ከዛ ግሩፕ ውስጥ ነው በመነጋገር በመተሳሰብ አንድ ስራ ለመስራት ትችላለህ። የበለጠ እንዲያድግ ወይንም የአርቱ ማህበረሰብ የበለጠ እንዲሰራ ከዚህ በፊትም ሲሰራ የነበረው ግን መድረኩን ያላገኘው መድረኩን ይከፍታል። በዛ የጥበብ ማህበረሰቡ መመስረት ከፍተኛ ሚና ይጫወታል።
መልካም። እንግዲህ ይሄ ማህበረሰብ ከተመሰረተ ጥቂት ዓመታትን ያስቆጠረ ቢሆንም የተለያዩ ስራዎችን ሲያከናውን ነበረ። በእርግጥ የኮቪድ ወረርሽኝ እንዲሁም ደግሞ ሌሎች ያልተጠበቁ ፈተናዎች እንቅስቃሴው ላይ የተወሰነ ጫና ማሳደራቸው አልቀረም። ቢሆንም በተለያዩ በፊት ለፊትም ሆነ በዲጂታል መልኩ የተለያዩ እንቅስቃሴዎችን ስታደርጉ ነበረ። ስለ እነዚህ እንቅስቃሴዎች የተወሰነ ነገር በይን። ታዋቂ ሰዎችን ጋብዛችኋል፣ የተለያዩ ውይይቶችን አድርጋችኋል። ስላለው አጠቃላይ ድባብ በተወሰነ መንገድ ለአድማጮቻችን ለተመልካቾቻችን አጋሪልን።
ጥሩ። ሲጀመር በአትላንታ ከተማ ነበር የተጀመረው እና ሰፋ ባለ ፕሮግራም ነበረ የመድረክ ስራዎች የተሰሩት። ከዛ ቀጥሎ በሲያትል ከተማ እንዲሁም ሞቅ ያለ ፕሮግራም ተሰርቶ ብዙ እንግዶች በተገኙበት ፕሮግራም አቅርበናል። የመድረክ ስራዎችም ስነ ጽሁፍም እንዲሁም። ከዛ ያው ኮቪድ ገባ። ኮቪድ ሲገባ ያንን የአርቱን ስራ ምንም አላገደውም ነበር። ቀጥታ የዙም ፕሮግራም ጀመርን። በየወሩ የዙም ፕሮግራም ይኖረናል። እንዲሁም በየሳምንቱ ረቡ የስነ ጽሁፍ ፕሮግራም ነበረን። ብዙ መድረኮችን አስተናግደናል። ጸሐፊዎችን አገናኝተናል። ከዚህ ቀደም እንዳልኩት ጽሁፍን መጽሐፍ የሚወዱ ግን መድረኩን ያላገኙትን ብዙዎችን አስተናግዷል። እንዲሁም ደግሞ እየጻፉ ግን ደግሞ ማቅረብን ወይንም ለሕዝብ መቅረብ ያልቻሉትን እንዲሁ አገናኝቷል። በየሳምንቱ ረቡዕ የስነ ጽሁፍ ዝግጅት ይኖረን ነበረ። እንዲሁም ደግሞ በወራንዴ እንዳልኩት የእንግዶችን ትልቅ ስም ያላቸውን ብዙ የሰሩትን እንዲሁም ደግሞ አዳዲስ ታዳጊ አርቲስቶችን እያቀረብን ለህብረተሰቡ አገናኝተናል። ከዛም በመሀል ያው በየአመቱ የኢኤስኤፍን የስፖርት ፕሮግራሙን በመከተል በየከተማው እየዞርን ፕሮግራም እናደርግ ነበረ። ያው እንደምናውቀው ባለፈው ወደ ሚኒሶታ ነበረ የታሰበው። የሚኒሶታው ባጋጣሚ ካንስል ሆነና ሳይተላለፍ ቀረ። ሰው የሜሪላንድ የኢሴፌኒ የስፖርት ዝግጅቱ ላይ ለማድረግ አስበን ነበር። ግን ያው ሁሌም ሀገር ሰላም ሲሆን ሀገር የተረጋጋ መንፈስ ሲኖረው ነው ስነ ጽሁፉም የመድረክ ስራውም ሁሉም ነገር የሚከናወነው እና በብዛት አባላቶቻችን ወደ ተለያየ ሀገር ሄደው ነበር። እንዲሁም በብዛት ወደ ኢትዮጵያ የሚሄዱ ነበር እና አሳክተን የሜሪላንዱን ሳናደርግ ቀረን። በተረፈ ግን ስራው ይቀጥላል። አሁንም እየተገናኘን እንሰራለን። የተለያዩ ፕሮግራሞችን ያቀርናቸው አሉ። አሁንም በሂደት ላይ ነው።
እንግዲህ ከጀመራችሁበት ቀን ጀምሮ በተለያዩ ከተሞች በመሄድ በዛ ለሚኖሩ ትውልደ ኢትዮጵያውያን ስራዎቻችሁን ለማቅረብ ሞክራችኋል። በአትላንታው ቆይታችሁ ውስጥ አይቼ ነበረ። እንዲሁም ደግሞ ወደ ሲያትልም ያመራችሁ ይመስለኛል። የማህበረሰቡ አቀባበል ምን ይመስላል? ማህበረሰቡ የእናንተ ማህበር እድሜው ረዝሞ ሚነው አድጎ እንዲታይ በሰሜን አሜሪካ የሚኖሩ ትውልደ ኢትዮጵያውያን ምን አይነት ድጋፍ ማድረግ አለባቸው ብለሽ ታስቢያለሽ?
በእርግጥ እስካሁን ባደረግነው ዝግጅት የማህበረሰቡ አመለካከትና አቀባበል በጣም ደስ ይላል። በሄድንበት ከተማዎች ሁሉ አጋሮቻችን ሆነው ፕሮግራማችን እንዲቀጥል ብዙ የረዱን፣ ብዙ ያገዙን የስነ ጥበብ አፍቃሪዎችም እንዲሁም ደግሞ ባለሀብቶች አሉ። ከልብ እናመሰግናለን። ሁሌም ረዳቶቻችን ናቸው። ወደፊትም እንድንሰራ እንደዚህ ብታረጉ እንደዚህ ቢሆን ብለው ያሉን፣ እንዲሁም አባል ለመሆን ብዙ የጠየቁ አሉ። አባልነትን ገና ዌብሳይታችንን እየመሰረትን እና አባሎች እየሰበሰብን ነው። ከዛ ከጀመርንም በኋላ የገቡ አባሎች አሉ እና አባልንም እንዲሆኑ ጥያቄ ያቀረቡ ብዙ ህብረተሰቦች አሉና ድጋፋቸው በጣም ነው ደስ የሚለው። እንዲቀጥል እንዲያድግ አንድም ምክንያት የሆነን የአባሎቻችን ወይንም የጥበብ አፍቃሪዎች ድጋፍ ነው። ወደፊትም ደግሞ እንድንቀጥል ይህ ድጋፋቸው እንዳይቋረጥ በሀሳብም እንዲሁም ደግሞ በየቦታው እየሄድን ለምንሰራው ስራ ድጋፍ በሚያደርጉልን እንዲቀጥሉ የእኛም የምቀጠልና የእድሜው መርዘም አጋጣሚ ይሆናል።
መልካም። ከመለየታችን በፊት አንድ ጥያቄ ይኖረኛል። እሱም ስለ መጪ ዘመን ህልማችሁ ነው። በመጪ ዓመታት በምትጠናከሩበት ጊዜ፣ እድሜያችሁን በሚረዝም ጊዜ ምን ለማድረግ አስባችኋል? እዚህ ላለው ማህበረሰብ ለማቅረብም ሊሆን ይችላል። ከኢትዮጵያ ውስጥ ካሉ የኪነ ጥበብ ባለሙያዎች ጋርም ባላችሁ ግንኙነት ረገድ ምን ነገሮችን መፍጠር ፈልጋችኋል?
አዎ፣ በተደጋጋሚ በየፕሮግራማችን እንደምናስተዋውቀው እዚህ ባለንበት ከተማ በተለያዩ ከተማዎች ስራዎቻችንን የአርት አፍቃሪዎችን ስራ ወደ ውጪ በማውጣት ጸሐፊዎችን በማበረታታት መጽሐፍ የሚጽፉ አሉ። የአርት ስራዎቻቸውን፣ የስዕል መጽሑፍ ስራዎቻቸውን የሚያስተዋውቁ ወይንም ገና እያደጉ ያሉ አሉ። እነሱን በማህበራችን አቅፈን የበለጠ እንዲታወቁ፣ የበለጠ እንዲሰሩ እንዲሆን መድረኩን እናመቻቻለን። ከዛ በዘለለ ደግሞ ኢትዮጵያ ውስጥ የሚገኙትን የአርት ማህበሮች በማጠናከር ከዚህ የሚያስፈልጋቸውን ድጋፍ በመተባበር እና ወደዛ በመላክ እንዲሁም አልባሳት፣ ኮስቱም፣ የተለያዩ የመድረክ ስራዎችን የሚሰሩበትን ኢትዮጵያ ውስጥ ሆነው በቀላሉ የማያገኙትን እዚህ ተደራጅተን እንዴት የምንልክበትን መንገድ ወይንም አስተባብረን እዛ ያለውን የአርት ማህበረሰብ የሚጠነክርበትን መንገድ የምንፈልግበት ይሆናል እና ወደፊት የተለያዩ ፕሮግራሞች አቅደናል። እንዲሁ እንዳልኩ በተለያየ ስቴት ሆነና የምንገናኝበት መረቡ በጣም የጠበበ ስለሆነ ለዛ እየረዘመ ነው እንጂ የበለጠ ለመስራት የበለጠ ለማደግ እንጥራለን፣ እንሞክራለን። አባሎቻችን በያሉበት ስቴት ሆነው ደግሞ ጠንክረው የሚሰሩ ብዙ ታታሪ አሉ።
እጅግ በጣም አመሰግናለሁ። ዘመናዊ ዘሪሁን የኢትዮጵያውያን የጥበብ ማህበረሰብ በሰሜን አሜሪካ ሊቀመንበር ነሽ። ለነበረን ቆይታ በእጅጉ አመሰግናለሁ። አንቺም ሆነ ሌሎች የማህበረሰቡ አባላት እዚህ ዋሽንግተን ዲሲ ብቅ በምትሉበት ጊዜ ደግሞ ስቱዲዮ ጋብዘን ከስራዎቻችሁ መካከል ለአድማጮቻችን፣ ለተመልካቾቻችን ለማቋደስ እንሞክራለን። ለአሁኑ በጣም አመሰግናለሁ። መልካም ቀን ይሁንልሽ።
አሜን። እኔም እንግዳ አድርጋችሁ ስላቀረባችሁኝ ከልብ አመሰግናለሁ። የተባረከ ቀን ይሁንላችሁ።
መልካም ጣቢያው የአሜሪካ ድምፅ ነው። በመደመጥ ላይ ያለው ደግሞ ጋቢና ቪኦኤ ወጣቶች ላይ የሚያተኩር ልዩ መርሃ ግብር ነው። አብራችሁን ስላላችሁ በእጅጉ እናመሰግናለን። ወደ ቀጣዩ ዘገባ ስንሻገር ኤደን ገረመው የስካት ስተርንን ዘገባ ታሰማናለች። ናይጄሪያዊው ሰዓሊ አርቲስት ኢኬሌን ይመለከታል። የሰዎችን ምስለ ገጽ በመሳል ታዋቂነትን እያተረፈ የሚገኝ የኪነ ጥበብ ሰው ነው።
አይዛክ ኢኬሌ ስዕሉ ላይ በሚያሰፍራቸው ጥቃቅን ነገሮች ላይ ያተኩራል። የከሰልና ግራፋይት እርሳሶችን እንዲሁም ደግሞ ስስ የመቀላቀያ ብሩሾችን በመጠቀም የሰዎችን መልክ የሚያሳዩ የገጽታ ስዕሎችን በእርሳሱ ያስቀምጣል።
የስዕሉን ላይ ጥላ ስዬ ጨርስና ከዚያ በኋላ አንድ ሰው ሲያየው ስዕል ብቻ እንዳይመስለው እንደ ጸጉርና አይን ያሉ ዝርዝሮችን መጨመር ጀምራለሁ። ማሳካት የምፈልገው ይህንን ነው።
የኢኬሌ ስራ ፋሽንና ዳንስን ያካተተ በምዕራብ ዩናይትድ ስቴትስ ዴንቨር ከተማ የባህላዊ ምስል ትዕይንት አካል ነው። የሙዚየሙ ስራ አስኪያጅና ተቆጣጣሪ ሻና ሼልቢ የኢኬሌ ክህሎት የእርሳስ ስዕልን ከፍ ያደርገዋል ትላለች።
ምናልባት የአንድ ሰው ምስል ብቻ መስራት በጣም ቀላል ሊሆን ይችላል። ነገር ግን እሱ ይህን የሚሰራበት መንገድ የሚያስደንቅ ዘዴ ነው።
ኢኬሌ በናይጄሪያ ዋና ከተማ አቡጃ በሚገኘው መኖሪያ ቤት ውስጥ በግል ተነሳሽነት በሚሰራቸው ስራዎችና በክፍያ በሚሰራቸው ምስሎች በመጠመድ ጊዜውን ያሳልፋል። በዩናይትድ ስቴትስ አውደ ርዕዩን እያሳየ የሚገኘው ይሄው አርቲስት ለአሜሪካ ድምጽ በእናቱ ጸሎት እጅግ እንደሚመካም ተናግሯል።
እናቴ አባቴን በሞት ካጣሁበት ጊዜ አንስቶ የምታደርግልኝ ጸሎት ለወደፊቱ ታላቅ እንድሆን የምታደርገው ልባዊ ምኞቷ ነው ያሳደገኝ። በእሷ ጸሎትና ድጋፍ ነው ይህንን ቁርጠኝነት ማዳበር የቻልኩት።
ትግሉ የተሰኘው ስዕል ገበያ ላይ ያያቸው ልጆች ላይ ተመርኩዞ የተሰራ ነው።
እንዴት እየተሰቃዩ እንደሆነና አንዱ ሌላውን ይዞ ምግብ ሊሰጠው ሲሞክር አየሁኝ። ያንን ምስል በዝነ ልቦና ያስቀመጥኩት፣ ከዚያም ያየሁትን እደግመዋለሁ አልኩ። ብዙ ጊዜ ለስዕሉ መነሻ ሀሳብ በዚህ መልኩ ከአካባቢ ነው የማገኘው።
ሌላኛው ስዕሉ ደግሞ ብሬኪንግ ሉስ ወይም ደግሞ በግርድፍ ትርጉሙ ፈቶ ማምለጥ ይሰኛል። ሴቶችን በማብቃት ላይ የሚያተኩር ነው።
ቋጠሮው መጀመሪያውንም የተፈታ ነው። አፍሪካውያን ሴቶች ብዙ ጊዜ መናገር እድል አይሰጣቸውም። ብዙ ጊዜ ሴቶች ዝም ይባላሉ፣ እንዲሳተፉ አይፈለግም። ስለዚህ ጾታዊ እኩልነት እንዲሁም በብሔራቸውና በጾታቸው የሚደርስባቸው መነገር አለበት።
ኢኬሌ በዩናይትድ ስቴትስ የተመልካቾቹ ምላሽ አበረታቶኛል ይላል።
ስዕሉን በሚመለከቱት ሁሉ ላይ ስሜቴን ለማስተጋባት እጥራለሁ። ስራዎቼ በስሜት ላይ የተመሰረቱ በመሆናቸውም በዚህ መንገድ የኔን አይነቱን ስዕል ሊረዱት ይችላሉ።
የዴንቨር የሙዚየም ተቆጣጣሪና ስራ አስኪያጅ ሼልቢ ከሌ የሚለየው በስሜትና በጥረት እንደሆነ ትናገራለች።
አንዳንድ ጊዜ በጊዜ እንጠመዳለን። ይህን መሰል የገጽታ ስዕል ለመፍጠር ብዙ ጊዜ ሊወስድ ይችላል። ለይስሐቅ የምሰጠው ክብርም ያን ያክል ጊዜ በማሳለፉ ነው። እናም ስዕሎቹን ሰርቶ ጨርሷል። የሚሰራቸው ስዕሎች ለሱ የግል የሆነ ትርጉም ያላቸው ናቸው። እናም እሱን ስዕሎቹን የግሉ የሚያደርግበት መንገድ ለኛም የግላችን እንዲሆን ያደርጋል።
የናይጄሪያዊው አርቲስት አይዛክ ኬሊ ስራዎች በኮሎራዶ ዋና ከተማ እስከ ነሐሴ መጨረሻ ድረስ የሚታዩ ይሆናል።
ኢትዮጵያ ውስጥ ግጭትን በዘላቂነት የሚያስቆም የሰላም ድርድር ለማድረግ ዝግጅት እየተደረገ ሲሆን በጦርነቱ ከባድ ውድመት የደረሰባት የአፋር ክልሏ አባላ ከተማ ነዋሪዎችና የሚሊሻ አባላት ለሰላም ዝግጁ መሆናቸውን ይናገራሉ። ሁኔታውን የሚከታተሉ ተንታኞች ግን ሰላም እንዲህ በቀላሉ ላይጨበጥ ይችላሉ ሲሉ ስጋታቸውን ገልጸዋል። የሄነሪ ዊልኪንሰን ዘገባ ቆንጅታዬ ታቀርበዋለች።
አብአላ ጭር ያለች ከተማ ነች። በአብዛኛዎቹ ጎዳናዎቿ ላይ የተቃጠሉ መኪናዎችና ሌላውም ጦርነቱ ትቶት ያለፈው ጠባሳ እንጂ ሰው አይታይባቸውም። አብአላ ባለፈው ታህሳስ ከባድ ውጊያ ተካሂዶባታል። የትግራይ ታጣቂዎች ከተማይቱ ትይዩ ኮረብታ ላይ ሆነው ሰላማዊ ነዋሪዎች ላይ ሲተኩሱ እንደነበረ ነዋሪዎቹ ይናገራሉ። አብዛኛው ነዋሪም ከተማዋን ለቆ ወጥቶ የነበረ ሲሆን የህወሓት ታጣቂዎች ሚያዚያ ውስጥ ከወጡ ወዲህ ጥቂት ነዋሪዎች ተመልሰዋል። ፋራስ ሊያሊ የአፋር ሚሊሺያ መሪ ሲሆን ከህወሓት ጋር በተካሄደው ውጊያ ተካፍሏል። በጦርነቱ አብአላ ላይ መጠነ ሰፊ ውድመት እንደደረሰ ይናገራል።
ومو حاربي ما يكيهن يا عدلو عدلو اليوم
አሁን ሰው የሚፈራው ጦርነቱን አይደለም ረሃቡን ነው የሚበላ ምንም የለም አንድም ገበያ አንድም መደብር የለም የተመለሱት ብዙ ቤተሰቦች በከተማዋ ባለው የመሰረታዊ አገልግሎት ጥረት የተነሳ ምን እንደሚያደርጉ ግራ ገብቷቸዋል
በየቦታው ያሉ ፈንጂዎችም እንደሚያስፈሯቸው ነዋሪዎቹ ይናገራሉ መኖሪያ ቤታቸው ውስጥ ተተተው ያገኙአቸውን ሁለት የከባድ መሳሪያ ተተኳሽ ፈንጂዎች ሁለት ወንዶች ልጆች ለቪኦኤ አሳይተዋል። ቪኦኤ አባላ ውስጥና አካባቢዋ ባሉ ከተሞች ያነጋገራቸው ብዙ ነዋሪዎች በፌደራሉ መንግስትና በትግራይ መካከል ስላለው ፖለቲካ አያገባንም እኛ የምንፈልገው ወደ ሰላማዊ ኑሯችን መመለስ ብቻ ነው ብለዋል። በሌላ በኩል በአፋር ክልል በረሃብ ስቃይ ውስጥ የሚገኙ ሰዎች ዓለም አቀፉ ማህበረሰብ ለርዳታ እንዲደርስላቸው እየተማጸኑ ናቸው። በከብት እርባታ የተዳደሩ የነበሩት አብዱ ሮብሶ በኢትዮጵያ የአፋር ክልል በጦርነት ምክንያት ለተፈናቀሉ በተዘጋጀው ጊዜያዊ መጠለያ ውስጥ ሆነው የርዳታ ህል የጫኑ መኪናዎች ወደ ትግራይ በሚወስደው አቀበታማ መንገድ ላይ ሲጓዙ ግራ በመጋባት ይመለከታሉ። የዓለም የምግብ ፕሮግራም የርዳታ ጭነት መኪናዎች ወደ በአልባ ወደ ሆነችው ሀገር ዓለም አቀፍ እርዳታዎች ከሚገቡባት ከጅቡቲ ወደ ትግራይ በሚወስደው አባራማው መንገድ ላይ ቀስ እያሉ ሲያልፉ ረሃብ የጎዳቸው የ50 አመት አዛውንት ይህን ምግብ እኛ የማንበላው ወደ ትግራይ የሚሄደው ለምንድን ነው እያሉ ያስባሉ። በኤሬፕቲ የመጠለያ ካምፕ እንደሚገኙት በርካቶች ወንዶች ሴቶችና ህፃናት ሁሉ ሰውነታቸው በረሃብ ክፉኛ የተጎዳው አብዱ የሚቀምሱት ምግብ በማጣት ለመኖር ትግል ላይ መሆናቸውን ይናገራሉ። ተፈናቃዮቹ እንደሚሉት የዓለም ትኩረት በኢትዮጵያ ፌደራል ኃይሎችና በህወሓት ተዋጊዎች መካከል በጥቅምት 2013 ዓመተ ምህረት በተነሳው ጦርነት ምክንያት ውድመት ወደ ደረሰባት ትግራይ በመሆኑ እነሱን የሚያስታውሳቸው የለም። በመጋቢት ወር በመንግስትና በህወሓት መካከል የተኩስ ማቆም ስምምነት ከተደረሰ ወዲህ ግጭቱ የበረደ ቢሆንም ሰሜናዊው የኢትዮጵያ ክፍል አሁንም በሚሊዮን የሚቆጠሩ ሰዎችን አስቸኳይ እርዳታ ፈላጊ እንዲሆኑ ባደረገው ሰብአዊ ቀውስ ውስጥ ይገኛሉ። ሁለቱ ወገኖች 21 ወራት ያስቆጠረው ጦርነት እንዲቆም ለመደራደር ዝግጁ መሆናቸውን አስታውቀዋል። የኢትዮጵያ መንግስት በድርድሩ የሚካፈለውን ኮሚቴ ማቋቋሙን ባለፈው ሰኔ ያስታወቀ ሲሆን ህወሓትም ይህንኑ እንደሚያደርግ ገልጿል። የህወሓት ቃል አቀባይ ፍስሐ አስገዶም ግን በአሁኑ ሰዓት ድርድሩ ይካሄዳል የሚል ተስፋ እንደሌላቸው ተናግረዋል።
I cannot say that today because at that time we were told by interlocutors countries like the United States, the African Union, all of them that
ዛሬ ላይ ሆኜ ድርድሩ ይካሄዳል ማለት አልችልም ምክንያቱም ሸምጋዮቹ ማለትም ዩናይትድ ስቴትስ የአፍሪካ ህብረትና ሌሎቹ ሁሉም መሰረታዊ አገልግሎቶች በጣም በአፋጣኝ እንደሚቀጥሉ ነግረውን ነበር። እኛም በቀናት ሳይሆን በሰዓታት ውስጥ አንድ እንቅስቃሴ ይኖራል ብለን ተጠብቀን ነበር። አሁን ግን የአዲስ አበባው መንግስት ያን ላለማድረግ የወሰነ ነው የሚመስለው።
በጥር ወር ህወሓት አብዱና ቤተሰቦቻቸው ይኖርበት የነበረውን ከትግራይና አፋር ክልል ድንበር በ60 ኪሎ ሜትር ርቀት ላይ የምትገኘውን አባላ ከተማን በቦምብ በመደብደቡና ወደ አፋር ክልል ገፍቶ በመግባቱ መኖሪያቸውን ጥለው ለመሰደድ ተገደዋል። ቀናት ከፈጀ የእግር ጉዞና የሰዓታት የመኪና መንገድ በኋላ አብዱ እንዲሁም 22 ልጆቹ ለኤርፒቲ በመቶዎች ኪሎ ሜትር ርቀት ላይ በሚገኘው አፍዴራ ከተማ ላይ መጠለያ ስፍራ ደረሱ። በሚያዝያ ወር ህወሓት ከአፋር መውጣቱን ተከትሎ የክልሉ ባለስልጣናት ተፈናቃዮች ወደ የቤታቸው እንዲመለሱ ነግረው እርዳታ እንደሚደረግላቸው ቃል በመግባታቸው አብዱና ቤተሰቦቻቸው ወደ ኤርፒቲ ተመለሱ። እስካሁን ግን እርዳታውን በመጠባበቅ ላይ ናቸው። ለጥሪው ምላሽ ሰጥተናል አሁን ግን እዚህ ያለነው ያለምንም ነገር ነው ይላሉ አብዱ። ምን ጥፋት አጠፋን ሲሉም ይጠይቃሉ። የኤርፒቲ ነዋሪዎች እጅግ ከሚያቃጥለው ፀሐይ ለመዳን ከዋናው መንገድ ወጣ ብሎ በደረቀ ወንዝ ዳር በሚገኙ ዛፎች ላይ ላስቲኮችን ዘርግተው ይጠለላሉ። የምሳ ሰዓት መዳረሻ ቢሆንም እሳት አይለኮስም። ህፃናት ከዛፍ የተሰበሰቡ ፍሬዎችን ይበላሉ። አቅም የሌላቸው ደግሞ ይተኛሉ። የ28 ዓመቷ ከብት አርቢ አልዲም አብደላ ለትግራይ እርዳታ የጫኑ የጭነት መኪናዎች በዚህ አልፋሉ። እኛስ ምን ጥፋት አጥፍተናል? ለምንድን ነው እርዳታ እዚህ የማይመጣልን? እኛም እኮ ተርበናል ስትል ተቃውሞዋን ትገልጻለች። ትግራይ ክልል ውስጥ የቴሌኮሙኒኬሽንስ፣ የባንክ አገልግሎቶችና የነዳጅ አቅርቦት እንዲቋረጥ ሰብአዊ እርዳታ እንዳይደርስ አድርጓል ሲሉ ፌደራል መንግስቱን የሚከሱ አሉ። ተንታኞች ደግሞ እነዚህ መሰረታዊ አገልግሎቶች ሳይቀጠሉ የሰላም ድርድር የሚጀመር አይመስልም በሚለው ይስማማሉ። አገልግሎቶቹ ቢቀጠሉም እንኳን መፈታት ያለባቸው ሌሎች መሰናክሎች እንደሚኖሩ ተንታኞቹ ይናገራሉ። አንዱ የትግራይ ታጣቂ ብዛትና በኢትዮጵያ መንግስት ላይ ጦርነት ለማካሄድ ያለው አቅም ጉዳይ መሆኑን ይጠቅሳሉ። ቢሮ ቤልጅግ የሆነው የቀውስ ጉዳዮች ተቋም ኢንተርናሽናል ክራይሲስ ግሩፕ ተንታኙ ዊሊያም ዴቪሰን
It's not clear that Tigray's leadership or its people would be willing to accept the downsizing.
የትግራይ መሪዎችም ይሁኑ ህዝቡ ሰራዊቱን ለመበተን አይደለም ለመቀነስ እንኳን ፈቃደኛ ይሆኑ እንደሆነ አይታወቅም። በዚያው መጠን ደግሞ የፌደራል መንግስቱ ትግራይ እንዲህ ያለ ግዙፍ ቁጥርና አቅም ያለው ተዋጊ ይዛ በፌደሬሽኑ በፖለቲካ ስርዓት ውስጥ ሙሉ በሙሉ ተሳታፊ እንድትሆን ይቀበላል ወይ? ያም ግልጽ አይደለም።
ውሃት ትግራይን ከኢትዮጵያ ገንጥሎ ሀገር ለማድረግ እንደሚሞክር ተናግሮ እንደነበር ሲታወስ ኢትዮጵያ የሚገኙት ተንታኝ ኪራም ታደሰ እርሱ ጥሩ ሐሳብ አይመስለኝም ብለዋል።
I think it's not a realistic option. We can simply take even Eritrea and practice.
እሱ የሚሆን ወይም የሚያስኬድ አማራጭ አይመስለኝም። ኤርትራን እንመልከት። ከ30 አመታት ገደማ በፊት ከኢትዮጵያ ተገንጥላ ያሳለፈችው ጊዜ ሰላማዊ የሚባል አይደለም።
አጨቃጫቂውን የምዕራብ ትግራይ አካባቢ ማንኛው ወገን ያስተዳድራል የሚለውም በሚካሄደው ድርድር አንዱ አብይ ጉዳይ እንደሚሆን ተንታኞቹ ይናገራሉ። ቪኦኤ የኢትዮጵያን መንግስት ባለስልጣናት ለማነጋገር ጥያቄ አቅርቦ መልስ አላገኘም። ለማቀፍ እርዳታውን አስመልክቶ ሙስጠፋ አሊ ባኮ ህወሓት በውጪ የሚገኙ የትግራይ ተወላጆችንና እንደ አውሮፓውያን አቆጣጠር በ2018 ጠቅላይ ሚኒስትር አብይ አህመድ ስልጣን ከመያዛቸው በፊት ገዢ ፓርቲ ሆኖ በቆየበት 27 አመታት ውስጥ የገነባውን ዓለም አቀፍ ትስስር እንዴት መጠቀም እንዳለበት ያውቃል ይላሉ። የ45 አመቱ አዛውንት አክለው ትግራይ ጠንካራ አመራር አለው እኛ አፋሮች ግን የለንም ሲሉ ዓለም አቀፉ ማህበረሰብ የሚያደርስባቸውን መገለል ይገልጻሉ። በኢረፕቲ አንዳንዶች በባዶ ሆዳቸው ነው የሚተኙት። ሰዎች መድኃኒት የላቸውም፣ ምግብና ውሃም የላቸውም። ሆኖም በኢትዮጵያ የዓለም ምግብ ድርጅት ተወካይ የሆኑት ክላውዲ ጂፍዳር የዓለም የምግብ ድርጅት በአፋር ክልል ምግብ ያለማቋረጥ እያደረሰ ነው። በርግጥ አንዳንዴ ብዙ የሚወራበት ጉዳይ አይደለም ግን እየተደረገ ነው ሲሉ ይገልጻሉ። በሰሜን ኢትዮጵያ የሚገኙት ትግራይ፣ አፋርና አማራ ክልሎች በአጠቃላይ ከ13 ሚሊዮን ሰዎች በላይ የምግብ እርዳታ የሚያስፈልጋቸው መሆኑን የተባበሩት መንግስታት ድርጅት መረጃ ያሳያል። በሐምሌ ወር የድርጅቱ የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ኦቻ ባወጣው ሪፖርት አሳሳቢ ደረጃ ላይ በሚገኝ የምግብ እጥረትና የተመጣጠነ ምግብ ችግር የአፋር ክልል አደገኛ ሁኔታ ውስጥ መሆኑን የገለጸ ሲሆን ይህ ድርቅ፣ ግጭት፣ መፈናቀል፣ የገበያ አቅርቦት አለመኖርና የምግብ ዋጋ በከፍተኛ ሁኔታ መጨመር ተደማምረው ያስከተሉት ነው ሲል አስታውቋል።
አድማጮቻችን አብራችሁን ስለቆያችሁ እጅግ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምጽና በምስል ምህንድስና ደግሞ ንጉሱ ታምሬ አብሮ ነበር። መልካም ምሽት ይላችሁ።